ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን ነው ይዘን የመጣ ነው። በዚህ ሳምንት እንግዳችን ከሆኑ ሴቶች መካከል አንዷ እናስተዋውቃችሁ። ዓለም አቀፍ የእግር ኳስ ትንታኔ ተቋም መስራች ናት። ከታዳጊነት እድሜዋ አንስቶ ነዋሪነቷ በኔደርላንድ የሆነው ራሄል ቡንደጀኔ በተለያዩ የዓለም ክፍሎች ላሉ የእግር ኳስ ፌዴሬሽኖች እንዲሁም ደግሞ እንደ አያክስ አምስተርዳም ና ማንቸስተር ዩናይትድ ባሉ ግዙፍ የስፖርት ክለቦች አገልግሎት ላይ የሚውል በባለሙያ የተደገፈ የስፖርተኞች አቋምና የጨዋታ ትንታኔ መረጃዎችን የሚያቀርበው R&D ግሩፕ ተቋም መስራች ዋና ስራ አስፈጻሚ እንዲሁም ደግሞ ስራ ፈጣሪ ናት። የአምስት ልጆች እናት የሆነችው ራሄል ቡን ተቋማ ባለፉት 15 ዓመታት ለ6000 ሰዎች የስራ እድል መፍጠሩን ለአሜሪካ ድምጽ አጋርታለች። ከዚህ በተጨማሪም ደግሞ ሼር በተሰኘ ምርሃ ግብር አማካኝነት በአነስተኛና ጥቃቅን የንግድ ዘርፍ ውስጥ ላሉ ነጋዴዎች የአቅም ግንባታ፣ የቴክኖሎጂ ስልጠናና የተለያዩ ምክሮችን በመለገስ ላይም በመስራት ትገኛለች። ራሄል ቡን ደጀኔን አነጋግሬ ያሰናዳሁት ዘገባ ለምሽቱ ቀዳሚ ያደረግነው ነው። ስለ እራሷ መናገር ስትጀምር ውልደቷና እድገቷ ባሌሮቤ መሆኑን መግለጽ ያስደስታታል። ከ14 ዓመት እድሜዋ አንስቶም በኔደርላንድ ኑሯን ያደረገችው ራሄል ቡንደጀኔ ከ15 ዓመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን በዓለምም እምብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን፣ የተጫዋቾችን አቅም፣ የሜዳ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች። አጀማመሯን በምትሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሀሳብ ከመቀየር ነበር።
እንዲሁ በደንብ ቁጭ ብዬ ቢዝነስ ፕላን ሰርቼ የሆነ ነገር አይደለም። ስለዚህ አንድን ድርጅቶችን ስናማክር ሰስቴናቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ ያቀረቡ። እኔ እንደ አድቫይዘር ተቀጥሬ እዛ በዚህኛ ባለው ድርጅቱን አስተሳደርግን ስናደርግ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ይሰራሉ። የሚጠቀሙት አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል፣ ኤአይ ኤንድ ሶፎርት። እነሱ ኦልሞስት 40 ምናምን ዓመት ሆላንድ ሀገር ውስጥ በተለያየ ኢንዱስትሪ ላይ ኤአይ ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው አክቹዋሊ። ያው ለብዙ ሰው እኔ የቴክኒካል እውቀት ኖረኝ ሳይሆን ስታዩ ታያለሽ የት ነው የሚደረገው። ፕላትፎርሙ ብቃት እስኪበቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያው ዝግጁ አይደለም ለቴክኖሎጂ። ስፖርት የስሜት ስራ ስለሆነ ቴክኖሎጂን ተጠቀሙ ብሎ ማሳመንንም ኮቾቹንም አሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ሊያድግ አልቻለም ማለት ነው። ይህንን ለማድረግ የሚያስፈልጋቸው ምንድነው? በተቻለ መጠን ብዙ ዳታ ኖሯቸው ያንን ዳታ ተጠቅመው ለድርጅቶቹ ኢዩስቲሲ ምን ማድረግ ትችላላችሁ ብሎ ማሳየት የሚችል እቅድ እንዳላቸው እንደተገነዘብኩ። ስለዚህ ያው እዚህ ሀገር የመሰረቱን ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞከርም? አንደኛ እናንተ ኮንትሪቢዩት ታደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ ቢዝነሶች ስለሆኑ ደግሞ ለነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከምትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየነው ምንድን ነው፣ ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል፣ ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? አክሽን ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሀሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ፣ ኢንተርናሽናሊ ታዋቂ ነው። እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስ እና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሀሳብ አያክስ ከእነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያ እናደርገው ብለን ሀሳብ ስናቀርብ እሺ አሉ። አክቹዋሊ እንትንም አልነበረም፣ ብዙም ኢንቨስትመንትም አልተሰጠንም። ምክንያቱም ገና ሀሳቡ ኢትዮጵያንም ረዳት ትልቅ ስላለ አዲስ ነገር ስለሆነ እነሱ እንደ ትንሽ ፕሮጀክት ብለው እስቲ እንይ ማለት የመጀመሪያ ፕሮጀክት ሰጡን 2010 ላይ በፈረንጅ አቆጣጠር።
በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ ሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች።
ሁለተኛ ኦኬ ከአንደኛ በጣም ብር የለንም በመስራት ይችላል ብለን ስናስብ ትልቅ ኢንቨስትመንት ሄደን ከመጨናነቅ ኦሬዲ ያለ ሲስተም መጠቀም ባክቸዋሊ ሞዴላችንም እንዲ ነው። እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሺፕን አብሮ መስራት ነው የምንጥረው። ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባል አለ ኢትዮጵያ፣ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ እንደዚህ ብናደርግ ስል ሀሳቡ ከመጣ ችግር የለም ሌት ሚኖ ነገር አለ። ሶ እነሱ ጋር ሄድን። ለእነሱ ጥቅሙ ምንድን ነው? ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ ሰው እንደዚህ ነው እንትን ውስጥ ቬንቸር ውስጥ የገባ መሰረቱ ብዙ የእውቀት ጋፕ ነበረ። ማንንም አይፈርጅበት ምልሽ ለብዙም ሰዎች እዚህም ሀገር ድንቅ የተባለ ስራ ስለነበረ ሰው ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንሄድ ምንድን ነው የምትሰሩት ሲባል እንደዚህ እንደዚህ ዳታ ክሊር ስላልሆነ የእናንተ የውጭ ድርጅቶች ተወካይ ናችሁ፣ ፎሪን ትሬድ ኦግዚለሪ ላይሰንስ ነው የተሰጠን መጀመሪያ ማለት ነው። ያው ስለዚህ ባለ ሲስተም ነው የምንሰራው፣ እንደዛ ነው የምንሰራው እኛ። እና ያንን ለማስረዳት አትሊስት 4 ዓመት ፈጅቶብናል። በቃ እኛ እውቀት ነው ኤክስፖርት የምናደርገው፣ ዳታ ነው ኤክስፖርት የምናደርገው የሚለው ማለት ነው። ግን እንደዛም ሆኖ የጠቀመን ምንድነው ፓርትነራችን በጣም ኮሚትድ ነው። ባዩ ቁጥር ለውጡን እነሱም ኢንተረስት እየኖራቸው መጣ። እኔ ደግሞ ጥሩ ሪሌሽንሽፕ አለኝ ከዚህ ካለው ከሄድ ኦፊስ ጋር። ትንሽ አደግ ስንል ደግሞ የግዴታ ከሴንት ሜሪ ብቻ የወጡ ተማሪዎች አይደሉም የሚሆኑት፣ ስለዚህ ሌላ ትምህርት ቤቶች፣ ስለዚህ ከትምህርት ቤቶች ጋር መስራት ጀመርን።
በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል የተቀናቃኛቸውን አቅምና ስልት በመረዳት አስተላለፋቸውን ለማስተካከል እንዲሁም ደግሞ ለሌሎች ጉዳዮች መረጃዎቹን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙሀንና የቤቲንግ ቁማር ተቋማትን ይህን መረጃ በጥቅም ላይ ያውሉታል ትላለች።
እግር ኳስን ካየው ስፖርት መተንተን ካየሽው ብዙ ኢንድ ጎል አለው። ለምሳሌ አያክስ መጀመሪያ ላይ ስንል የነበረው ፍላጎት ስካውት ለማድረግ ነው። ስካውት ለማድረግ ማለት አንድ ወጣት ችሎታው አለ ወይ፣ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይህንን ክለብ ይውልን ይሉናል። ከዛ እናያለን፣ ያንን ልጅ ተከተሉልን ይሉናል። ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅን የጨዋታ ዶክመንቴሽን መስራት ማለት ነው። ሁለተኛው ኮችንግ ነው። ኮቹ የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበረ ይችላል ወይ ደግሞ አይ ስለ ቲም ብቻ ዳሳ ነው የምፈልገው ነገ ይሄ ጨዋታ አለኝ የዚህን ቲም ደግሞ ጨዋታ ኢንፎርሜሽን ፈልጋለሁ ይላል እንዲዘጋጅ ማለት ነው። ፌዴሬሽኖች የሚጠቀሙት በቃ ታለንት አለ። ለምሳሌ በአመት ኢትዮጵያ አፍሪካ ዋንጫ አሁን ኮትዲቯር እና ናይጄሪያ ሲሄድ ሀፍቱ ሰሌክት ሰው ሲመርጡ ምን ላይ ተመርኩዞ ይመርጣሉ? ስለዚህ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴታፕ ትፈጥሪያለሽ ማለት ነው። ይሄ ከሌ ይሄ ከሌ ይሄ ከሌ ለዚህ ይጠቀሙታል። ቤቲንግ ይጠቀሙታል። ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሜዲያ ነው። ብዙ አክቹዋሊ ሜዲያ ነው። ሜዲያ ላይ በቃ ከሌ ይሄ ሆነ እንደዚህ እንደዚህ ሆነ ብለው መተሳው የሚተነት ነው። በዛ ተተበረኩዞ ነው።
ራሄል ከዓለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ደንበኞች ናቸውም ትላለች።
በአመት እኛ ወደ 37 ሊግ ኢንተርናሽናሊ ኮሌክት እናደርጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ፣ እንደ ባርሴሎና፣ አያክስ አምስተርዳም፣ በሀገር ደረጃ ደግሞ አሜሪካን ለምሳሌ ኤምኤልኤስ ሜጀር ሊግ ሶከር ለረጅም ዓመታት አሁንም አክቹዋሊ የወጣቶችን እንዳለ ሊግ እንትንላለን። ቻይና ደግሞ እንደ እንትን በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች ካናዳ፣ ቫንኩቨር፣ ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ የኛን እንትን።
ከ10 ዓመት በላይ በቴክኖሎጂ እና በዳታ ትንታኔ ልምድ ያለው ተቋሟ ባለፉት 2 ዓመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሄል በአሁን ሰዓት 250 የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረሱን ትገልጻለች።
በአንትርፕርነርሺፕ ስፔስ ፕራይቬት ሴክተር ዲቨሎፕ ማድረግ ነው የሚባለው። እሱ ላይ ለረጅም ዓመታት የምንታወቀው ጥቃቅንና አነስተኛ ድርጅቶችን ማብቃት ነው። አሁን ቢሆን እሱን ነው የምንሰራው። ግን ትንሽ ለየት ያደረገው ምንድን ነው? ከዚህ በፊት ሁሉ ነገር ሰው ኦፊስ ይመጣል፣ ይሰለጥናል። አሁን ግን ምን አደረገን? ሼር የሚባል ፕላትፎርም ላውንች አደረገን። ቀስ ብለን በባክግራውንድ እየሰራንበት ነው። ፕላትፎርሙ ሀሳቡ ምንድን ነው? እውቀትንና ኢትዮጵያ ላሉ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው። ስለዚህ እኔ አሁን አንድ ኪዮስክ ቢኖረኝ ሁለተኛ ኪዮስክ ለመግፋት እንድጥር የሚያስፈልጉ የስልጠና ሜንቶርሺፕ እና ኢንፎርሜሽን ፕላትፎርም ነው። ራስንን ማዳበር ከፈለግሽ ደግሞ ፕላትፎርሙ ላይ የሄድሽ መማር የምትችይበት ነው። ምንድነው እያደረግን ያለው? ምንድነው አሁን ከፉሊ ሰው ድሪቭን ከሆነ ስራ ወደ ቴክኖሎጂ እየገባን ማለት ወደ ፕላትፎርም እየገባን ያለ ነው ማለት ነው። እና የስፖርቱ ፕላትፎርም አሁን የኤችአር የፋይናንስ የምናምን ፕላትፎርሞች መሆን ይችላል ማለት ነው። ሪጂናል ኤክስፓንሽን ላይ ኢንተረስት አለን። ኬንያ እንጀምራለን።
የአምስት ልጆች እናት የሆነችው ራሄል ቡን ኃላፊነትን የሚረዳ የትዳር አጋር፣ መልካም ወዳጆችና ስራ ማከፋፈል የስኬቷ ምሰሶች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ ዓመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሩሲያ የአፍሪካ ሀገራት ቋንቋዎች በሀገሯ የህዝብ ትምህርት ቤቶች ማስተማር ጀምራለች። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አስችኔ ይህ የሩሲያ ውሳኔ በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት እንደሆነ አድርገው ይወስዱታል። አስማማው አየነው እሳቸውና ሌሎች ባለሙያዎችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል።
ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊ አቶ መድን ተፈሪ በሴንት ፒተርስበርግ ስቴት ዩኒቨርሲቲ የአማርኛ ቋንቋ መምህር ናቸው። የዩኒቨርሲቲው የኦሪየንታል ስተዲስ የአፍሪካ ትምህርት ክፍል አማርኛ፣ ግዕዝ፣ ሰዋሊ፣ ሐውሳና ሌሎች የአፍሪካ ቋንቋዎችን ለሩሲያን ያስተምራል። ማስተማር ከጀመሩ 24 ዓመታት እንደሆናቸው የሚናገሩት አቶ መድህን ስለ መማር ማስተማሩ ሲናገሩም
በሱ በጥብረት ጊዜ ነው የመጣው። በ88 ዓመተ ምህረት ማለት ነው። የጋዜጠኝነት ትምህርትን ጨርሼ እዚህ ሀገር ቀርቼ ነው እና በመጀመሪያ ደረጃ ያው ይሄ ያለ አይደለም። እኔ እንደ ፕሮፌሽናል እንትን የፊሎሎጂ አስተማሪ አይነት አይደል፣ በቋንቋው ተናጋሪ ተደርጌ ነበር እና ቀላል ይመስለኝ ነበረ። ገባ ማስተማር መጀመሪያ ስገባ ልቀስ በጣም ብዙ ዝግጅት የሚጠይቅ ምክንያቱም የቋንቋ መሰራረቱ ከአውሮፓ ቋንቋ ጋር ተመሳሳይ ስላልሆነ ብዙ ጊዜ እና ምክንያቱም አማርኛ ሁሉ ጊዜ ግስ መቸነች መጨረሻ ላይ ነው የምትቀመጠው እና ያችን ግስ ገብቷቸው ሌላውን አለ አረፍተ ነገር ለመተርጎም ለመናገር ሲሞክሩ አላድ መጀመሪያ አካባቢ ከባድ ነበር። ግን ደስ ዲፓርትመንት ውስጥ እንደነገርኩ የአፍሪካን ስታዲ ዲፓርትመንት ውስጥ አራት ቋንቋዎች ይሰጣሉ እና በአራት ዓመት አንድ ጊዜ ነው ወደ 8 ተማሪዎችን ይቀበላል። ማለትም በዚህ አመት አማርኛ የሚያጠኑ ተማሪዎችን ከተቀበለ ለሚቀጥለው ደግሞ ስዋሂሊ፣ ከዛ ደግሞ ሃውሳም፣ ከዛ ደግሞ ማንዴና አራት አመት ተምረው በባችለር ሲመረቁ ነው እንደገና ሌላ ተማሪዎችን መቀበለውና ወደ 8 ግሩፖችን አስተምራለሁ። በእያንዳንዱ ግሩፕ ውስጥ እስከ 8-7 ተማሪዎች ይኖራሉ።
የአፍሪካ ቋንቋዎችን በዚህ መልኩ በዩኒቨርሲቲ ማስተማር ከጀመረች ከ60 አመት በላይ የሆነች ቱርሲያ አሁን ደግሞ እንደ አማርኛ በመስራቅ አፍሪካ የሚነገሩን ሳህሊና በምዕራብ አፍሪካ የሚዘወተሩን ዮርባ ቋንቋ በዚህ ትምህርት ቤቶች ማስተማር እንደምትጀምር ከወራት በፊት አስተውቃለች። ይህም በአውሮፓ የአፍሪካ ቋንቋዎች በማስተማር የመጀመሪያ ሀገር እንደሚያደርጋት የብሪታንያ ዩኒቨርሲቲዎች ዓለም አቀፍ ግንኙነት ማህበር የተሰኘ ተቋም በዚህ ረሰ ጉዳይ ላይ ባወጣው ዘገባ አመላክቷል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ዮናስ አሽኔ ሀገራት ዲፕሎማሲያዊ ፖሊሲያቸውን ለማስፈጸም የተለያዩ ስልቶች እንደሚጠቀሙ ጠቅሰው ይህን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል።
ራሽያም ይህንን ስታደርግ የባህሉንም የታሪኩንም ሁሉንም ግንኙነት በማንቀሳቀስ ተሰሚነቷን የዲፕሎማሲ ድጋፏን ከቢሉ ዓለም በተለይ ከአፍሪካ ጋር ወዳጅ ለመሆን የምትጥርበት መንገድ ነው። ይሄ ትምህርታዊ ፋይዳ አለው። ለምሳሌ ፒኤችዲ ፕሮግራም በግዝ መጀመሪያ የአማርኛ ማስተማር መጀመር ለኢትዮጵያ የሚልከው ወይም ለስዋሂሊ ለሚናገሩ ሰዎች የሚልከው ትምህርታዊ ፍላንትን አለ። ወዳጅነትን የመዘርጋት ወዳጅ የመሆን ልብን የማራራት ትረስትን የመገንባት የራሱ ፋይዳ አለው በራሱ። ሁለተኛ አማርኛ የሚማረው ሰው ማን ነው? የደህንነት አካላቶች ናቸው ወይ? የዲፕሎማሲ ሰዎች ናቸው ወይ? የኢኮኖሚ አማካሪዎቻቸው ናቸው ወይ? ስዋሂሊ የሚማሩት እነማን ናቸው ብለን ብንሰራ ምናልባት እኔ ከጠቀስኳቸው ተቋማት ውስጥ የሚወጡ ባለሙያዎች ናቸው ልብት ብዬ አስባል። ስለዚህ እሱ ሁለተኛው ትልቁ ሰፊው ጥቅማቸው ሊሆን ይችላል። በኋላ ተጽዕኖአቸውን ወዳጅነታቸውንም ጥቅማቸውንም ለማስከበር ይጠቅማቸዋል። ልክ ምዕራባውያን ዓለም ወይም የኮንፊሽየስ ሴንተር እዚህ አፍሪካ ውስጥ ቻይንኛ ያስተምራል። ቻይንኛ ሲያስተምር ካልቸሩንም ባህሉንም በማስፋፋት ረገድ ሁለት በቻይና የሚሰሩ ቢሮክራቶችንም ባለሙያዎችንም ቻይናን ልባቸው ወደ ቻይና የሚያደላ ባለሙያዎችን ለማፍራት የማስተማር ፍላጎትም ብዙ ሰፊ ገቢ ይዘው ነው የሚንቀሳቀሱ።
ሀገራት በሚያደርጉት የዲፕሎማሲ ግንኙነት የተለያዩ መንገዶች እንደሚጠቀሙ የገለጹት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ እንዳለ ንጉሴ ናቸው።
በአሁኑ ሰዓት ዓለም መንደር ስለሆነ እያንዳንዱ ቦታ መድረስ የሚቻለው በዚህ በፐብሊክ ዲፕሎማሲ ነው። በዚህ ምዕራባውያኑ አሁን ባለው ሁኔታ እንግዲህ አውሮፓን ብታይ ይሄ ብሔርተኝነቱ እየተስፋፋ ትንሽ የመቀነስ ሁኔታ ታይባቸዋል። እንግዲህ ከዚህ አንጻር ደግሞ የበለጠ ደግሞ እየሆኑ የመጡት እነ ቻይና፣ እነ ራሻ፣ ቱርክም በተወሰነ መልኩ ብታየው ይህንን ጉዳይ በጣም ኤክስፕሎት እያደረጉት። ለምን? አንደኛ በጣም የተረጋጋ ነው፣ ለረጅም ጊዜ መሄድ ነው፣ እያንዳንዱ ሰው የቤት ስራውን የሚወስድበት ነው። ስለዚህ አሁን ከዚህ አንጻር ትክክለኛ እቅድ ነው የወሰዱት ብሎ መውሰድ ይቻላል። ቻይናም ራሽያም እንግዲህ ወደ አፍሪካ ሲመጡ ብዙ የተወሰነው የኮሎኒያል ግሪቫንሲዎችን የመቀስቀስ ሁኔታ ቢኖርም አዋጭም ነው። አሁን በዋናነት አሁን ዓለምን የሚመራው ይህ ፐብሊክ ዲፕሎማሲ የሚለው ነው። እንግዲህ የባህሉን ክፍል፣ የሃይማኖቱን፣ የንግቱን፣ የግል ግንኙነታችን ጭምር የሚሄድበት ነው። ይሄ ዲጂታል ቴክኖሎጂውን በጣም አግዞታል።
የአማርኛ ቋንቋን የሚያስተምሩት አቶ መድን ሩሲያ ቋንቋዎችን ለዜጎቿ የምታስተምረው በፈቃደኝነት ላይ ተመስርታ መሆኑን ይናገራሉ። ዓላማውም ዜጎቿ የሌሎች ሀገራትን ባህልና ወግ እንዲያውቁና ለቀጣይ ስራዎቻቸው እንዲጠቀሙበት በማሰብ ነው ይላሉ።
አማርኛ ሲያጣ ነው አየህ፣ የኢትዮጵያንም በዛውም ባህሉን፣ ታሪኩን እና ሌሎችንም ነገር ወጎችን ሁሉ ነገር ያጠናሉ። እና እነዚህ ተማሪዎች ለምንድን የሚማሩት? አንደኛ በውጭ ጉዳይ ሚኒስቴር ውስጥ ሲሰሩ ከአፍሪካ ማለትም ከኢትዮጵያ ጋር የሚኖረውን ግንኙነት በምን አይነት መንገድ አለ አይደለም መሄድ እንዳለበት ቀደም ብለው ባህሉን፣ ቋንቋውን፣ ታሪኩ ምናምን ስለሚያውቁ መረዳት ይችላሉ። እና አሁን በራሱ በኢትዮጵያ ያለው አምባሳደር አማርኛ ቋንቋ ያውቃል እና እዚህ ሞስኮ የተማረ መሰለኝ አለ ሞስኮ ዩኒቨርሲቲ ውስጥ የሚሰጣል። እና አንደኛ ግንኙነት ለመፍጠር ነው። ሁለተኛ የተለያዩ ዓለም አቀፍ ድርጅቶች ውስጥ እንዲሰሩ ነው።
ሩሲያና ቻይና ቋንቋና ባህልን ጨምሮ የፐብሊክ ዲፕሎማሲ በመጠቀም በአፍሪካ ተጽዕኖአቸውን ለማሳደግ የሚያደርጉትን ጥረት አሜሪካን ጨምሮ በምዕራባውያን ሀገራት እየተዘነጋ የመጣ መሆኑን በማየት ክፍተቱን ለመጠቀም ጭምር ነው ይላሉ አቶ እንዳለም።
አሁን ምዕራባውያኑ አሁን የፍራንኮፎኑን ብታያቸው በአብዛኛው ፈረንሳይኛ እንዲማሩ ነው እንጂ የራሳቸውን ቋንቋ እንዲጠቀሙና ምን እንዲሉ አንበረ የሚያበረታታው የአንግሎፎኖቹም የእንግሊዝን ተይዘው የነበሩት 21ዶቹም የአፍሪካ ሀገሮች ብትወስድ እንግሊዝኛ እንዲማሩ ነው የሚበረታቱት እንጂ የራሳቸውን አይደለም። ስለዚህ ኮሎኒያል ሌጋሲው ያመጣውን ክፍተት እነሱ ደግሞ ፖዚቲቭሊ ገልብጠውት ማለት ነው እንዲጠቀሙ ነው አሁን ያስቻለ። ይሄ በጣም ሴንሲቲቭ ነው እንደምታውቀው፣ የቋንቋ ጉዳይ የባህል ጉዳይ ሴንሲቲቭ ነው። ስለዚህ እንደገና አታችመንቱ ደግሞ ኢሞሽናል አታችመንቱ ደግሞ ሃይ ነው። በዚህ ውስጥ እንግዲህ አስበው ዲፕሎማሲ ጨዋታ ሲገባበት በጣም ጠንካራ ነው፣ በጣም አጥንተው የገቡበት ነው።
የምዕራባውያን ሀገራት ከአፍሪካ ጋር ያላቸው ግንኙነት የሚቃኙባቸው ተቋማት ራሳቸውን ከጊዜ ጋር አላደሱም የሚሉ ዶክተር ዮናስ በበኩላቸው ይህም አዳዲስ ዲፕሎማሲያዊ ስልትን እየተጠቀሙ ላሉት እንደ ሩሲያና ቻይና ያሉ ሀገራት እድልን የፈጠረ ነው ይላሉም።
ድሮ የምዕራቡ ዓለም የራሱ የሆነ ካልቸራል ሴንተሮች ነበሩት፣ በጣም ንቁ የሆኑ የጣሊያን፣ የፈረንሳይ፣ የእንግሊዝ የተለያዩ የባህል ማዕከሎች ነበሩ፣ ንቁ ነበሩ። ግን አሁን ደብዝዘው ብዙም ሰፊ ስራ ሲሰሩ አንሰማ። ግን የሌሎቹ ሀገሮች ስራ አሁንም ንቁ ሆነው፣ በተለይ የቻይና ሰፊ በየዩኒቨርሲቲው ትልልቅ ተቋማትን ገንብተው እየሰሩ ነው። በጃፓንም ተመሳሳይ የአማርኛም ሌሎችም ትምህርቶችን በጃፓን ሲሞክሩ እናያለን። ምዕራቡ ግን ያንን ሲያደርጋ ዓለም አቀፍም ወይም ብሔራዊ ተቋሞቻቸው ክሪኤቲቭ የሆኑ አዳዲስ ነገሮች አንሰማ። በዚህ መከላት መሰረት ክሪያን አፍሪካም ኤዥያም ወደ ሌሎች የግንኙነቶቹ እየሰፉ እየዳበሩ እየሄዱ ይመስላል። እንግዲህ በዚህ ውጥንቅጥ ውስጥ ነው ምዕራቡ ዓለም መሪነቱን እያጣ ነው የሚባለው። በኢኮኖሚ ብቻ ሳይሆን እንደዚህ አይነት ክሪኤቲቭ መንገዶችን የመጠቀም ነገር ብዙ አናይም።
ሩሲያ ከአፍሪካ ቋንቋዎች በተጨማሪ የአውሮፓና የእስያ ሀገራት ቋንቋዎች እንደምታስተምር የሚናገሩት አቶ መድን ግን ቀደም ብላ በዩኒቨርሲቲ አሁን ደግሞ በዚህ ትምህርት ቤቶቿ የአፍሪካ ቋንቋዎችን ማስተማሯ ተጽዕኖዋን ለማስፋት ካላት ፍላጎት ጋር መያያዙ አያስማማቸውም።
ተጽዕኖም ለማሳደር የሚለው ለእኔ ብዙ ተቀባይነት የለውም። ግን ያው እንዴት ነው ስለ አፍሪካ የበለጠ እውቀት እንዲኖራቸው ከልጅነታቸው ጀምሮ ተማሪዎች በፍላጎት የሚካሄድ ነው። ለወደፊት ከአፍሪካ ጋር የበለጠ ጥሩ ግንኙነት ለመመስረት ጥሩ ግንኙነት የምትመሰረት ከሆነ ደግሞ የበለጠ እንግዲህ ስለ ሀገሩ ምንነት ጠንቅቀህ ብታውቅ የተሻለ ነው። ከዛ አንጻር ይመስለኛል እንጂ ተጽዕኖ ማሳደርማ በተለያዩ ነገሮች ማሳደር ይቻላል።
እንደዚህ አይነት የዲፕሎማሲ አካሄዶች ሁሉም ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚወስዷቸው እርምጃዎች አካል ናቸው የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ንጉሴ ግን የአፍሪካ ሀገራትም ይህን በመረዳት ማንኛውንም ውሳኔ ከራሳቸው ጥቅም ብቻ መመዘን ይኖርባቸዋል ሲሉ ይመክራሉ።
በተለያዩ ቋንቋ ሊዳረሱባቸው ይችላሉ፣ በባህላቸው ሊመጡ ይችላሉ፣ በሌላም ሊመጡ ይችላሉ። አፍሪካውያን ማወቅ ያለባቸው ምንድን ነው? መሰረታዊ ጥቅማችን ያውም ዘለቂታ ጊዜያዊ አይደለም፣ ዘለቂታዊ ጥቅማቸውን ነው ማየት ያለባቸው። በዚህ መንገድ በቋንቋ በባህል ብቻ ስለተመጣ ዘላቂ ጥቅምን ያስጠብቃሉ ማለት አይደለም። ስለዚህ ያንንም ተረድተው እነሱም ተዘጋጅተው በፖሊሲ ደረጃ ማለት ነው ወጣቶቻቸውንም ሊቃኑንም ጭምር ኮንሽስ የማድረግ የማሳወቅ ብሔራዊ ጥቅሙን ይሄ ዋነኞቹ የሚባሉትን ብሔራዊ ጥቅሞች ለይተው አውቀው በዚህ መልክ አስፈላጊውን የዲፕሎማሲ ሂደት ወይም መስተጋብር ማስኬድ ይኖርባቸዋል።
በሩሲያ በአሁኑ ወቅት የትምህርት ዕድል ተሰጥቷቸው እየተማሩ ያሉ ከ30 ሺህ በላይ አፍሪካውያን እንደሚገኙ የአገሪቱን ተቋማት ጥናትን ዋቢ ማድረግ ብሪታንያ ዩኒቨርሲቲ ዓለም አቀፍ ግንኙነት ማህበር ባወጣው ጽሑፍ አስፍሯል። ይህም ሩሲያ የአፍሪካ ሀገራትን ቋንቋዎች ከማስተማር በተጨማሪ እየተገበረችው ያለ የፐብሊክ ዲፕሎማሲ ስልት አካል ተደርጎ ተወስዷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በመቀጠል የምናልፈው ወደ ስፖርት ዘገባ ነው።
ለአንድ ወር ለተጠጋ ጊዜ ሲከናወን የቆየውን የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ አዘጋጁ ሀገር ኮትዲቫር በአሸናፊነት አጠናቃለች። እሁድ ምሽት በተደረገው የፍጻሜ ጨዋታ ኮትዲቫር ተፎካካሪዋ ናይጄሪያን 2-1 በሆነ ውጤት በማሸነፍ የዘንድሮው የአፍሪካ ሀገራት የእግር ኳስ ዋንጫ ቻምፒዮን መሆኗን አረጋግጣለች። በ38ኛው ደቂቃ ዊልያም ትሮስት ኢኮን በአስቆጠረው ግብ ናይጄሪያ መሪነቱን ለመያዝ ችላ ነበር። ከረፍት መልስ ተጠናክረው የገቡት የኮዲቫር ተጫዋቾች በናይጄሪያ ቡድን ላይ ጫና በመፍጠር ያከታተሏቸው የግብ ሙከራዎች የቡድኑን የድል መንገድ አቅንተውታል። በ62ኛው ደቂቃ ውጤቱን ወደ አቻነት የቀየረውን ግብ ፍራንክ ኬሲ ሲያስቆጥር፣ ሴባስቲያን ሃለር በ81ኛው ደቂቃ ያስቆጠራት ሁለተኛ ግብ የኮዲቫርን ድል አጽንታለች። በአውሮፓውያኑ 1992ና 2015 ዓመታት ካስመዘገበችው የአፍሪካ ዋንጫ ቻምፒዮንነት ታሪክ ጋር የእሁዱ ምሽት ድል ኮዲቫር ለሶስተኛ ጊዜ የአፍሪካን ዋንጫ በድል ያነሳች የአህጉሩ የእግር ኳስ ዘርፍ ገናና ሀገር አድርጓታል። ከ60 ሺህ በላይ ህዝብ በሚያስተናግደው አላሳን ዋተራ ስታዲየም የተከናወነውን የፍጻሜ ጨዋታ በሚሊዮኖች የሚቆጠሩ አፍሪካውያን በቀጥታ ስርጭት ተከታትለውታል። በዚህ ጨዋታ ወቅት በአትላንታ ኦሎምፒክ ናይጄሪያ በእግር ኳስ የወርቅ ሜዳሊያ አሸናፊ እንድትሆን ያስቻላት ቡድን አባል ነዋኩ ካኑ፣ እንዲሁም የኮትዲቯር ዓለም አቀፍ ኮከብ ዲዲየር ድሮግባ ስታዲየሙን ካፍ እስከ ገደቡ ከሞላው ኳስ አፍቃሪ ጋር በመቀላቀል ቡድኖቻቸውን ሲያበረታቱ አምሽተዋል። የዘንድሮውን የአፍሪካ ሀገራት ዋንጫ ለማዘጋጀት $1 ቢሊዮን ገደማ እንዳወጣች የተነገረላት ኮትዲቯር በአገሪቱ የስፖርት መዛግብት ላይ በወርቅ ቀለም የሚጻፍ ድል በማስመዝገብ የህዝቦቿን ልብ በደስታና በኩራት አፍክታለች። የአይቨሪ ኮስት ተፎካካሪ የነበረችው የሶስት ጊዜ ቻምፒዮን ናይጄሪያ የሁለተኛ ደረጃን ይዛ ስታጠናቀቅ፣ ቅዳሜ ዕለት በፍጹም ቅጣት መለያ ዲሞክራቲክ ሪፐብሊክ ኮንጎን ያሸነፈችው ደቡብ አፍሪካ የሶስተኛ ደረጃን ይዛ አጠናቃለች። ዘንድሮ ላይ 52 ጨዋታዎች የተካሄዱ ሲሆን 119 ግቦች ተቆጥረዋል። በዘንድሮ ውድድር የኢኳቶሪያል ጊኒው ኤሚሊዮ ኔሱ ሎፔዝ 5 ግቦችን በማስቆጠር የኮከብ ግብ አስቆጣሪ የወርቅ መጫሚያ ሽልማትን አሸናፊ ሆኗል። የደቡብ አፍሪካ ግብ ጠባቂ ሮንዌን ዊሊያምስ ምርጥ ግብ ጠባቂ ክብርን ሲያገኝ፣ ናይጄሪያዊ ዊሊያም ትሮስ ኢኮን ምርጥ ተከላካይ መስመር ተጫዋች ሽልማትን ተቀብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሙሴፔ በየደረጃው ድል አስመዘገቡ ቡድኖች የሜዳሊያ ሽልማት ከመስጠታቸው በተጨማሪ ከዓለም አቀፉ የእግር ኳስ ፌዴሬሽን ፕሬዚደንት ጂያኒ ኢንፋንቲኖና የኮትዲቯር ፕሬዚደንት አላሳን ዋተራ ጋር በመሆን ለአፍሪካ ሀገራት የእግር ኳስ ሻምፒዮኖቹ ዝሆኖቹ በሚል ቅጽል ለሚታወቁት የኮትዲቯር ቡድን አባላት ወርቅ የተለበጠውን ዋንጫ አስረክበዋል። የዘንድሮን ውድድር በአጠቃላይ ከ1 ሚሊዮን በላይ ሰዎች በአካል ተገኝተው ተመልክተዋል።
ሰዎችን አባችሁ ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርትዖቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት። America, Paris, Elysée. Y'en a choc'un d'aimes l'échine. Colvée, Farensay, Bella.